በዚህ በመኖርበት ዓለም ላይ በጣም ግዙፍ ተብለው ከሚጠሩት ነገሮች መካከል አንደኛው ሰማይና ምድር ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አገልግሎት ሲሰጥ ምን አለ? ቃሌ ከመያልፍ ሰማይና ምድር ቢያልፍ ይቀላል አለ። ይሄንን ባለፈው ሳምንት ማርቆስን ስናነብ ያነበብነው ክፍል እንደሆነ እናነብ ሰዎች እናስታውሳለን። የእግዚአብሔር ቃል ግዙፍ ከሆነው ከሰማይ እንደገናም ደግሞ ከምድር የበለጠ ነገር ነው ብሎ ይናገራል። ቃሌ ከመያልፍ ነው የሚለው። ወገኖቼ በጣም እድለኞች ነን ይህ የከበረ ታላቅ የሆነውን የእግዚአብሔርን ቃል እንድንሰማ እግዚአብሔር ጊዜ ስለሰጠን፣ እድሜ ስለሰጠን፣ ጤንነትን ስለሰጠን እርሱን በጣም እጅግ አድርገን ልናመሰግነው ያስፈልጋል። ይህ የእግዚአብሔር ቃል የህይወት ምግብ ነው። ይህ የእግዚአብሔር ቃል ተስፋ ነው። ይህ የእግዚአብሔር ቃል መሪ ነው። እዚህ ያለነው ሁላችን ያለ ጌታ በነበርንበት ጊዜ ምን አይነት ሰዎች እንደሆነን እናውቃለን። ግን እርሱ በቅዱስ ቃሉ አማካኝነት ምን አደረገን? ጨዋ ሰዎች አደረገን። መልካም ስነ ምግባር ማሳየት እንድንችል አደረገን። ይህ ቃል ዛሬም ሕያው ነው። ይህ ቃል ዛሬም ታላቅ ነው። ስንቶቻችን ይህንን ቃል ይዘን መተናል? እግዚአብሔር የተመሰገነ ይሁን። እስቲ ከፍ እናድርገው። ይዛችሁ መምጣት ማትችሉ እዛ የቤተ ክርስቲያን አለ፣ እሱን መዋስ ይቻላል። ለእሁድ እሁድ ብቻ እናነቃንቃለን። የእግዚአብሔር ቃል ዛሬም ሕያው ነው። አብረን ዛሬ የምንመለከተው በተከታታይ እያየን ያለነው መልእክተ የሐዋርያት ሥራ ነው። ግብረ ሐዋርያት ብለን መጥራት እንችላለን ብያችኋለሁ። ስለዚህ በዚህ በሐዋርያት ሥራ ውስጥ እንድናደርጋቸው ለቤተ ክርስቲያን የታዘዙ ዋና ዋና የሆኑ ጉዳዮችን ነው በአሰሳ መልክ እየተመለከትን ያለ ነው። ክፍል አንድ ታስታውሱ እንደሆነ ርዕሱ ድርጊት ነበር። ድርጊት እና ድርጊት በሚለው ያየነው የእግዚአብሔርን መንግስት ማስቀደም፣ የተስፋውን ቃል መጠበቅ፣ ምስክር መሆን፣ ተግባራዊ በሆነ ሁኔታ የምናደርገው ይሄ ነው ብለን ተመልክተናል። በክፍል ሁለት ላይ ያየነው የህብረት ውጤቶች የሚል ነው። በዋናነት የህብረት ውጤቶች ብለን እዛ ቦታ ላይ ያነሳናቸው ሁለት ናቸው። አንደኛው በመንፈስ ቅዱስ መሞላት ነው። ሁለተኛው ደግሞ ወንጌልን መስበክ ነው። ዛሬ እንደ ጌታ ፈቃድ የምንመለከተው የአማኞች ሁሉ ድርሻና ዓላማው በሚል ርዕስ ከሐዋርያት ሥራ ምዕራፍ 3 ላይ እንመለከታለን። የሐዋርያት ሥራ ምዕራፍ 3 ቁጥር 26ን የመጨረሻውን ክፍል አነብና እንጸልያለን። ተነስተን እናነበው። የጌታ ቃል እንደዚህ ይላል፣ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። እንጸልያለን። አምላካችን ሆይ ስለዚህ አዲስ ቀን በጣም እጅግ አድርገን እናመሰግናለን። በዚህ አዲስ ቀን ካንተ ጋራ ህብረት እንድናደርግ፣ ከወንድሞችና ከእህቶች ጋራ ህብረት እንድናደርግ ለዚህ ታላቅ ነገር አምላካችን ሆይ ስለመረጥከን ስላደልከን በጣም እጅግ አድርገን እናመሰግናለን። አቤቱ ለስምህ ስንዘምር በመዝሙር አንተን ስናመልክ ጌታ ሆይ አንተን እንድናይ አምላካችን ሆይ ራሳችንንም ደግሞ እንድንመለከት ስለረዳህን ስለባረከን በጣም እጅግ አድርገን እናመሰግናለን። አሁንም አምላካችን ሆይ ያንተን ቃል በመናገር ያንተን ቃል በመስማት አንተን እዚህ ቦታ እግዚአብሔር ሆይ ያመለከን አሁንም እንገኛለንና ቅዱሱ ያንተ መንፈስ እንዲረዳን ሕያው ቃልህን አንተ በመንፈስ ቅዱስ አማካኝነት እግዚአብሔር ሆይ በዚህ ሸክላ በሆነው ሰው ሕይወት ውስጥ አልፈ አምላካችን ሆይ ትናገር ዘንድ አቤቱ እግዚአብሔር ሆይ የሚጠቅመንን መልእክት አምላካችን ሆይ ምክር ቢሆን ግሳጼ ቢሆን ማጽናናት ቢሆን አምላካችን ሆይ ወደፊት ማድረግ የሚገባን ነገር ማሳወቅ ቢሆን አንተ በመንፈስ አማካኝነት እግዚአብሔር ሆይ እንድታስተምረን ጊዜውን እንድትባርከው የቃልህ የበላይነት አምላካችን ሆይ በመካከላችን እንዲሆን እንጸልያለን። ተመስገን ከእኛ ጋራ ስላለ ተመስገን ጸሎታችንን ስለሰማ ሚቀረውን ጊዜ አንተ ምራው በጌታችን በኢየሱስ ክርስቶስ ስም አሜን። የእግዚአብሔርን ቃል መጽሐፍ ቅዱስን ስንመለከት ለዳኑ ሰዎች ሁሉ በእኩልነት እንዲያደርጉት ለሁሉ ያለ ልዩነት ከተሰጡ መብቶቻችን መካከል አንደኛው ጸሎት ነው። ብዙውን ጊዜ ሰዎች የሚጸልዩ ሰዎች ጥቂት ሰዎች ብቻ እንደሆኑ ጥቂት ሰዎች ለጸሎት ብቻ እንደተመረጡ አድርገው ያስባሉ። የእግዚአብሔርን ቃል መጽሐፍ ቅዱስን ግን ስንመለከት በተለይም ዛሬ በምንመለከተው በሐዋርያት ሥራ ምዕራፍ 3 ላይ መጸለይ የሁላችንም መብት እንደሆነ ለሁላችን በእኩልነት የተሰጠ ጉዳይ እንደሆነ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። እሚጸልዩ ስም ያላቸው አገልግሎት ያላቸው ወይም ደግሞ የተለያየ ነገር ያደርጋሉ ብለን የምናስባቸው ሰዎች ብቻ የሚያደርጉት ነገር አይደለም። ምክንያቱም ጸሎት ማለት ከእግዚአብሔር ጋር የምናደርገው የተለየ ህብረት ማለት ነው። ስለዚህ ህብረት ከእግዚአብሔር ጋር የማያስፈልገው ማን አለ? ከእግዚአብሔር ጋር ህብረት የሚያስፈልጋቸው ሰባኪዎች፣ አገልጋዮች ብቻ ሳይሆኑ ነገር ግን በእግዚአብሔር ስም የተጠሩ በጌታችን በኢየሱስ ክርስቶስ በኩል የዳኑ ሰዎች ሁሉ የሚያደርጉት ነገር እንደሆነ ይናገራል። በምድር ላይ ትልቅ ህብረት ምንድነው ተብለን ብንጠየቅ ከእግዚአብሔር ጋር የምናደርገው ህብረት ነው። ከቤተሰቦቻችን ጋር፣ ከትዳር ጓደኞቻችን ጋር፣ እንደዚሁም ደግሞ ከተለያዩ ሰዎች ጋር ከምናደርገው ግንኙነት ሁሉ በላይ በአንደበታችን ልንገልጽ የማንችለው አስገራሚ የሆነ ህብረት ከእግዚአብሔር ጋር በጸሎት የምናደርገው ግንኙነት ነው። ጸሎት የአንድ ወገን ብቻ ግንኙነት አይደለም። ጸሎት ቱ ሳይድ ኮሙኒኬሽን ነው። በእግዚአብሔር በኩል እና በእኛ በኩል የሚደረግ የሁለትዮሽ አቅጣጫ ያለው ግንኙነት እንደሆነ ነው የእግዚአብሔር ቃል መጽሐፍ ቅዱስ የሚነግረን። በጸሎት ላይ እምንናገረው እኛ ብቻ አይደለንም። አዎ የመናገር መብት አለን ስንጸልይ፣ ሆኖም ግን ተናጋሪዎቹ እኛ ብቻ አይደለንም። ስለ ጸሎት ስናስብ ጸሎት መናገር ብቻ ሳይሆን ማድመጥንም ደግሞ የሚጠይቅ ጉዳይ ነው። ይህንን የእግዚአብሔር ቃል በብሉይ ኪዳን ቢሆን በአዲስ ኪዳን ቢሆን ግልጽ በሆነ ሁኔታ የተጻፈ ጉዳይ ነው። ጸሎት እግዚአብሔር እንዲናገረን ብቻ ሳይሆን ወይም ደግሞ እኛ ለእግዚአብሔር ልንነግረው ብቻ ሳይሆን መጽሐፍ ቅዱስ እንደሚነግረን ህብረት የምናደርግበት ነው። ከእግዚአብሔር ጋር ህብረት የምናደርግበት ነው። በመንፈስ ህብረት የምናደርግበት፣ በጊዜያችን ህብረት የምናደርግበት ነው። ጸሎት እንደ ዋና ስራ ነው ብለው ብዙ የእግዚአብሔር ሰዎች ይናገራሉ በጥንት ዘመን። አሁን ግን ስለ ጸሎት በመናስብበት ሰዓት አንዳንዶቻችን ጸሎት ራሱ አገልግሎት እንደሆነ እንኳን አይገባንም። ጸሎት ራሱ አገልግሎት ነው። ከእግዚአብሔር ጋር የምናደርገው ነገር በቤተ ክርስቲያን ታሪክ ውስጥ እንደዚሁም ደግሞ በመጽሐፍ ቅዱሳችን ሙሉ በሙሉ በጸሎት የሚያገለግሉ ሰዎች ነበሩ። በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 36 እስከ ቁጥር 38 ባለው ላይ ስለ አንዲት እህት ይናገራል። ታላቅ ስለሆነች ሴት ይናገራል። የፋኑኤል ልጅ ሐና ብሎ ይጠራታል። ነብይም ነበረች። ያለማቋረጥ ለዚያውም በእድሜዋ በጣም አርጅታ በነበረችበት ጊዜ በጣም ለረጅም ዓመታት ያለማቋረጥ ምን ታደርግ ነበረ? በጸሎት ታገለግል ነበረ። ዛሬ አንድ ሰው ሳምንቱን ሙሉ እኔ እየጸለይኩ ነው ብሎ ቢናገር እና ብዙ ሰዎች በዚህ ዘመን ምንድነው የሚሉት? ስራ የለውም እንዴ? ስራ ፈት ነው። ምን ያስፈልጋል? ይሄን ያህል ምን ያስፈልጋል? ብለው ሰዎች ሊናገሩ ይችሉ ይሆናል። ግን የእግዚአብሔርን ቃል በምንመለከትበት ሰዓት ታላቅ መንፈሳዊ የሆነ ነገር ለመለማመድ ከእግዚአብሔር ዘንድ ግልጥ የሆነ ምሪትን ለማግኘትና ለመቀበል አቅጣጫችንን ለማስተካከል ምንም ነገር ሊወዳደረው የማይችል ነገር ምንድን ነው ብትሉ፣ ለሁላችን በእኩልነት የተሰጠ ጸሎት ነው። ጸሎት መብታችን ነው። ጸሎት ደግሞ ግዴታችንም ነው። በትክክለኛ መንፈሳዊ ሕይወት ለመኖር የምንፈልግ ከሆነ ጸሎት ያስፈልገናል። ዛሬ እዚህ የተገኘን ሁላችን ልንገኝ የቻልንበት አንደኛ ሁኔታ መተንፈስ ስለቻልን ነው። መተንፈስ ያልቻሉ ሰዎች ካሉበት ቦታ ሊንቀሳቀሱ አይችሉም። ወገኖቼ በዚህ በሐዋርያት ሥራ ውስጥ በምንመለከትበት ሰዓት ጸሎት የመንፈሳዊ ሕይወት መኖሪያ እንደሆነ፣ እስትንፋስ እንደሆነ፣ በመንፈሳዊ ዓለም ውስጥ እንድንገባ እንድንንቀሳቀስ ወዳልደረስንበት ከፍ ወዳለው ወደ መንፈሳዊ ልክ እንድንደርስ የሚረዳንና የሚያግዘን ምንድነው? ጸሎት ነው። በሐዋርያት ሥራ በግብረ ሐዋርያት አድርጉ ተብሎ በተነገረው ለቤተ ክርስቲያን በተሰጠው መልእክት ላይ ይህንን ጸሎት ያደርጉ የነበረው በግልና በጋራ ነበር። ቁጥር 1 ላይ እንደዚህ ይላል፣ ምዕራፍ 3 ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደሱ ይወጡ ነበር ይላል። እዚህ ቦታ ላይ የተለያዩ ነገሮችን ልንመለከት እንችላለን። አንደኛ ይሄ ጸሎት ቋሚ የሆነ ጸሎት ነው። ቋሚ የሆነ ጸሎት በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ በወር ሊሆን ይችላል፣ በዓመት ሊሆን ይችላል። መጽሐፍ ቅዱስን ስንመለከት እንደዚህ አይነት ለየት ያሉ ጸሎቶች በቀን የሚደረጉ፣ በሳምንት የሚደረጉ፣ በወራትና በዓመታት የሚደረጉ እንዳሉ ይነግረናል። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ለመጸለይ ይሄንን ነገር ያደርጉ ነበር። ቋሚ የሆነ ጸሎት፣ የተወሰነ ጊዜ ያለው ጸሎት ያደርጉ ነበር። ዛሬ እኛም በዚህ ባለን ህብረት ውስጥ በዚህ ጊዜ ጸሎት አለ መገኘት ያስፈልጋል ብለን የምንናገረው መጽሐፍ ቅዱሳዊ ነው። አንዳንዱ ለመጸለይ ይስማኝ የሚሉ ሰዎች አሉ። እና መጽሐፍ ቅዱስ ለመጸለይ ይስማቸው የሚል ነገር የለም። ታዘናል። ለመተንፈስ እየጠየቅን ነው እንዴ የምንወጣው ከቤታችን? ዛሬ ተነፍሳለሁ እንዴ? ትንፋሽ አለ እንዴ? ብለን አይደለም። ልክ ጸሎት ምንድነው? ሁሉ ጊዜ መደረግ የሚገባው ጉዳይ ነው። ማድረግ የሚገባን ነገር ነው እንደሆነ መጽሐፍ ቅዱስ አጥብቆ ይነግረናል። ማድረግ ይገባቸው ስለነበረ እነዚህ መንፈሳዊ አባቶቻችን ብለን የምንጠራቸው በመንፈሳዊ ህይወታቸው በጣም ያደጉ ከክርስቶስ ጋር አብረው የነበሩ ጸሎት አስፈልጓቸው ነበር። ከክርስቶስ ጋር እኮ አብረው የነበሩ ናቸው። ትልልቅ መንፈሳዊ ነገር ያዩና የተለማመዱ በእጃቸው ብዙ ነገር የተደረገ ሰዎች ናቸው። ግን ጸሎት በቃን አላሉም። አሁንም ጸሎት ያስፈልገናል ብለው ጸሎትን ምን ያደርጉ ነበር? ያበዙ ነበር። ይሄ በጋራ የሚደረግ ጸሎት ነበር። አዎ ጸሎት በግል አለ፣ እንደገናም ደግሞ በጋራም አለ። እነዚህ ሁለት ሐዋርያት ምናልባት ያንን የጸሎት ህብረት የሚመሩ እነሱ ሳይሆኑ አይቀሩም። አልተጻፈም እንጂ እዚህ ላይ አብረው ከሌሎች ጋር ለመጸለይ በዛ ቦታ ምን ያደርጉ ነበር? ይሄዱና ይገኙ ነበር። ጸሎት ማድረግ የሚገባንን ነገር ለማወቅ የእምነታችን አንደኛው ግዴታ ነው። ያመነ ሰው የግድ ማድረግ የሚገባው ጉዳይ ነው። በመንፈሳዊ ህይወታችን ለመኖር፣ ለመቀጠል፣ ለማደግ የምንፈልግ ከሆነ አንደኛው ምንድነው ይላል? ጸሎት እንደሆነ የእግዚአብሔር ቃል ይናገራል። አንዳንዶች ለምንድነው የምናረዝመው ብለውም ይጠይቃሉ ጸሎትን። እግዚአብሔር ይሰማል እኮ በቃ በአንድ ጊዜ በአምስት ደቂቃ ሁሉን ነገር ይላሉ። በተለይ ልጆች ብዙ ጊዜ እንዲህ አይነት ነገር ይጠይቃሉ። ልጆች የሆኑ ለምንድን ነው አለ አይደለም ረጅም ጊዜ እንደዚህ የሚደረገው ለምንድን ነው ብለው ይጠይቃሉ። ግን መጽሐፍ ቅዱሳችንን ስንመለከት ጸሎት መቋረጥ የሌለበት ጉዳይ ነው። አታቋርጡ ነው የሚለው። ጸሎት መቋረጥ የለበትም ብሎ ነው የአዲስ ኪዳን መጽሐፍ የሚነግረን። ባለማቋረጥ ከምናደርጋቸው ነገሮች መካከል አንደኛው ጸሎት ነው። አሁን ተቀምጣችሁ እናንተ መልእክት እየሰማችሁ መጸለይ ትችላላችሁ። በውስጥ እኔም ደግሞ እዚህ ቦታ እየተናገርኩኝ እጸልያለሁ፣ እርዳኝ እላለሁ። እንዴት ነው ይሄ የምናገረው ቃል ወደ ሰው ይደርሳል ወይ? ለመሆኑ ይሰማል ወይ? ያበረታታል ወይ? ይሰብራልስ ወይ? ያጽናናል ወይ የሚለውን ነገር በውስጤ እያሰብኩ ነው። ምንም አደርገው እየጸለይኩ ነው የምሰብከው። ስለዚህ ለመጸለይ ይሄ የሚደረገው አንዳንድ ነገሮች በቤታችን የምናደርገው ነገር ያ ላይሆን ይችል ይሆናል። ትጉና ጸልዩ ነው የተባለው። ትጉና ጸልዩ ማለት ከሰዓት ያለፈ ጉዳይ ነው። ትጉና ጸልዩ በማንኛውም ወቅት ማለት ነው። ዘመኑ ሊበላሽ ይችላል። ዘመኑ መልካም ሊሆን ይችላል። ዘመኑ የሚያስደስት የሚያሳዝን ሊሆን ይችላል። እንደፈለገ ይሁን። የኛ ኃላፊነት ምን ማድረግ ነው? ተክተን መጸለይ ነው። ብዙ ጊዜ እንደተናገርኩት ጌታችን ኢየሱስ ክርስቶስ መጸለይ ካስፈለገው እኛ እንዴት መጸለይ ያስፈልገንም? ኃጢአት የሌለበት ብዙ ጊዜ የምናስበው ምንድነው? ጸሎት የኃጢአተኞች እዳ እንደሆነ አድርገን ነው የምናስበው። ኢየሱስ ክርስቶስ ኃጢአት አልነበረበትም። በምድር ላይ እንደ ሰው ከተመላለሱ ሰዎች መካከል ንጹሕ የነበረው ኢየሱስ ክርስቶስ ነው። ይበላ ነበር እንደ ሰው፣ ይጠጣ ነበር፣ ያዝን ነበር፣ ይፈራና ይደነግጥ ነበር ኢየሱስ ክርስቶስ። ሆኖም ግን ኃጢአት በውስጡ አልነበረም። ኃጢአት ያልነበረው ጻድቅና ቅዱስ የሆነው ኢየሱስ ክርስቶስ መጸለይ ካስፈለገው እኔ እንዴት አስፈልገኝም? እናንተ እንዴት አስፈልጋችሁም? የሐዋርያት ሥራ ይሄንን ነው የሚነግረን ጸሎት መቋረጥ እንደሌለበት፣ ከምንወደው ሰው ጋራ የሚኖረን ህብረት በጣም እንደሚጣፍጠን እንደምንወደው ሁሉ እግዚአብሔር የሁላችን ምንድነው? ወዳጅ ነው። ስለዚህ በዚህ በቋሚ ጸሎታቸው በጊዜያቸው ታማኝ ሆነው ሲጸልዩ ያልተጠበቀ ነገር ያልታሰበ ነገር አጋጠማቸው። የቤተ ክርስቲያንን ታሪክ ስታነቡና ስታጠኑ በጣም የሚያስገርመው ነገር በጸሎት አንድ ነገር ዝም ብለው ይጀምራሉ፣ ጸሎታቸውን ያበዛሉ፣ ማድረግ የሚገባን ይሄ ነው ብለው ያን ነገር ያደርጋሉ። ከዛ በኋላ በጸሎታቸው ሂደት ውስጥ ያልተጠበቀ ታላቅ የሆነ ልዩ የሆነ ነገር ይመለከታሉ። ሐዋርያት ሥራ ምዕራፍ 3 ላይ ወደ ዘወትር ጸሎታቸው ነበረ የሚሄዱት እና በዛ በቤተ መቅደሱ አካባቢ ለማኞች ነበሩ። ለማኞች እኛም አገር በኦርቶዶክስ ቤተ ክርስቲያን ስንመለከት እና ብዙ የሚለምኑ የኔ ቢጤ የምንላቸው እዛ ነው የሚገኙት። ለምን ነው ከዚህ ጋር የተያያዘ ነገር ይኖሮ ይሆን? በዛን ጊዜ ለማኞች እዛ ነበረ የሚሄዱት። አንድ ጊዜ ኬንያ የኢትዮጵያ ኦርቶዶክስ ቸርች አለ እና እስቲ ምን ይመስላል ብዬ ሄጄ ስመለከት የዛ አገር የኔ ቢጤዎች እዛ ነው የሚለምኑት። ሌላው ፕሮቴስታንት ቸርች ሄደው የሚያደርጉት ነገር የለም። እነሱ የዘወትር ነገራቸውን ለማድረግ በሚሄዱበት ጊዜ ነው ይሄ ምጽዋት የሚጠይቀው የኔ ቢጤው ጥያቄ ጠየቃቸው። እሱ የሚፈልገው ገንዘብ ነው። ደካማ ስለሆነ የሚበላውን የሚጠጣውን ነገር ለማግኘት የግድ ሰዎችን መጠየቅ ነበረበት። ያን ነው የሚያደርገው። እሱ ይጠይቃል። በዛን ሰዓት ይሄንን ነገር በሚያደርግበት ሰዓት ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው ይላል። ሁሉ ጊዜ የሚያዩት ሰው ይሆናል ብዬ አስባለሁኝ። ግን በዚህ ጊዜ ላይ የተደረገው ነገር የተለየ ነው። ጴጥሮስ ትኩር ብሎ እንዲመለከት እንደዚህ አይነት ቃል ይናገራል። ጸሎት እምነታችንን እንጂ ምኞታችንን አይደለም የሚያጸድቀው። በእምነትና በምኞት መካከል በጣም ትልቅ ልዩነቶች አሉ። ወገኖቼ የእግዚአብሔር ቃል ስለ ጸሎት ሲነግረን የኛን የግል ፈቃዳችንን ለማስከበር የምናደርግበት ትግል አይደለም ጸሎት። የእግዚአብሔርን ፈቃድ ለማድረግ ነው። የእግዚአብሔር ፈቃድ የተሻለ ነው። የእግዚአብሔር ፈቃድ የበለጠ ነው። የእግዚአብሔር ፈቃድ ልዩ ነው። ደስም ደግሞ የሚያሰኝ ነው። ለሕይወት የሚሰጠው ባርኮት እንዳለም ይነግረናል። ወደኛ ተመልከት። መቼም የሚለምኑ ሰዎች፣ ገንዘብ የሚጠይቁ ሰዎች ገንዘብ ለማግኘት በጣም ይጓጓሉ። መኖሪያ የለውም ይሄ ሰው። ስለዚህ ወደኛ ተመልከት ሲሉት እሱ ሌላ አይነት ነገር ነበር የጠበቀው። ሌላ አይነት ነገር ዛሬ የተለየ ነገር ሊያደርጉልኝ ነው ሊሰጡኝ ነው ወይም በዚህ አሁን ባለው ትውልድ በኢትዮጵያ የሚነገረው ሊለቅልኝ ነው እንደሚባለው እና ለቀቀልኝ ይላል ትንሽ በረከት ያለ ገንዘብ ሲሰጣቸው ተለቀቀልኝ ይላል ይሄንን ነበር እሱ የሚያስበው ግን ጴጥሮስ ምንድነው ያለው እኛ ምን የለንም አለው ብርና ወርቅ የለንም ከኛ ለመቀበል ገንዘብ ለመቀበል ፍላጎት ለማሟላት ምን ሰጠው ነገር እኛ አሁን የለንም ማለት የለንም ግን ከዚህ የበለጠ ነገር እንሰጣለን ወደኛ ተመለከት የእለት ጉርስህን አይደለም እኛ ገንዘብ የለንም ሐዋርያት ነን ክርስቶስን ግን እንሰጣለን አሩ ክርስቶስን እንሰጣለን ከዚህ ቀደም ምን አይነት ጸሎት እንደጸለዩ በቋሚ ጸሎታቸው አይታወቅም ግን ስለተለያየ መልካም ነገር ጸልየዋል የጸሎታችን መልስ የት ቦታ መቼ እንደምናገኘው አናውቅም ግን አንድ ቀን እናገኘዋለን ምክንያቱም የዘራነው ነገር ከንቱ አይሆንም የዘራነው ነገር በብዙ የምናጭድበት ዘመን ይመጣል ትኩር በል ወደኛ ተመልከት ታውቃላችሁ ጸሎት ከእምነት ጋራ በጣም አስፈላጊ ነገር ነው ምኞት አይደለም ግን እምነት ከእግዚአብሔር ዘንድ ወደኛ የሚመጣ ለእያንዳንዳችን የሚሰጠን ነው በአንደኛ ቆሮንቶስ ምዕራፍ 12 ላይ ከምን ጋር ተያይዟል ከእምነት ስጦታ የእምነት ስጦታ የሚባል አለ የእምነት ስጦታ እነዚህ ዘጠኙ የመንፈስ ቅዱስ ስጦታዎች የጸጋ ስጦታዎች ብለን የምንጠራቸው ከዘጠኙ አንደኛው የእምነት ስጦታ ነው ሁሉ ሰው የእምነት ስጦታ የለውም ሁሉ ሰው ግን እግዚአብሔርን የመታመን ምን አለው መብትና እድል አለው ምናልባት ጴጥሮስ እዚህ ቦታ ላይ የእምነት ስጦታ ያለው ይመስላል ትኩር በልና ተመልከት አሁን እንዲህ አይነት ነገር ይደረጋል አለ በተለየ እምነት ውስጥ ካልሆነ በስተቀር አሁን እንዲህ አይነት ነገር ይደረጋል ብሎ መናገር በጣም ከባድ ነው አሁን እዚህ ጋር ይሆናል የምንለው በጣም እርግጠኛ በሆነ ሁኔታ ውስጥ መሆን ነው ያለበት ጴጥሮስ እዚህ ቦታ ላይ እርግጠኛ ነበር በመንፈስ ቅዱስ አማካኝነት ይሄንን እምነት እግዚአብሔር በውስጡ ምን አድርጎት ነበር ሞልቶት ነበር የዛሬዋ ቤተ ክርስቲያን ብዙ ገንዘብ አላት ነገር ግን ብዙ እምነት የላትም ተብሎ ይነገራል በተለይ በሮም ያለውን የትልቁን በጴጥሮስ ስም የተሰራውን ካቴድራል አንድ የተወከለ ሰው ለሰዎች ለእንግዶች እያስጎበኘ እያለ ይሄንን ቃል ተቀሰ እነ ጴጥሮስ በነበሩበት ጊዜ ብርና ወርቅ የለንም አሉ እኛ ግን ዛሬ ተመልከቱ ይሄንን ህንጻ ተመልከቱ የተለበጠውን የተለያዩ ወርቆችን ማዕድኖችን ተመልከቱ በጣም የተለየ ነው ብሎ አስጎብኘው በጣም ከፍ ከፍ እያደረገ ስለዛ ቤት ይናገር ነበር አንድ መንፈሳው የሆነ ሰው ይሄን ነገር ካደመጠ በኋላ ምን አለ እንደ ጴጥሮስ ግን ዛሬ ሽባውን ተነስ ብለን እምንናገርበት ኃይል ግን የለንም አለ ዛሬ ያለችው ቤተክርስቲያን ይህንን ትመስላለች ባለም አቀፍ ደረጃ በምንመለከትበት ሰዓት ምክንያቱም ጸሎት ቀርቷል በሚባሉ ቦታዎች ጸሎት ቀርቷል ጸሎት ይሄ ልክ ፋሽኑ እንዳለፈበት አይነት ልብስ ሆኗል እኔ አሁን ከ20 አመት በፊት የነበረ የፋሽን ልብስ ለብሼ እዚህ ቦታ ላይ ብቆም እና ብዙዎቻችሁ ምን ነክቶት ነው ታሟል ወይ እንደዛ ነው የምትሉት ወይስ የሚለብሰው ልብስ አጥቷል ወይ የሚል አይነት ነገር ነው የሚነገረው ከዚህ የተነሳ በጣም ጸሎት ተለውጧል ኢቭን ለማዕድ ጸሎት እንኳን እንግዲህ አንድ ደቂቃ ነው አንገታችንን ዝቅ አድርገን እንጸልየው እሱም እንኳን በጣም በስቷል በሚል በመዝሙር ሆኗል ስለምግባችን እናመሰግንሃለን ከዛ በኋላ ወደ ማዕዱ ነው የሚገቡት በቤተ ክርስቲያን ውስጥ እንደዚህ ነው የሚደረገው የተለያዩ ኮንፈረንሶችን ለመካፈል የተለያየ አገር እድል አጋጥሞኛል ብዙ ቦታ ላይ ጸሎት የሚደረገው በእንደዚህ አይነት መንገድ ነው ስለምግባችን እናመሰግንሃለን ባርክልን ከዛ በኋላ ወደ እንትኑ ነው የሚሄደው ምክንያቱም አንገትን እንኳን ዝቅ አድርጎ ሌላውማ ይሄ ትልልቅ የሆነ ረጃጅም የሆነ ምን አስፈልግም እሱ ከዚህ ቀደም ተጸልዮ አልቋል ብለው ይናገራሉ ታላቅ ነገር ተደረገ ወገኖቼ እንጸልይ ዝም ብለን የተባልነው ጸልዩ ነው እንድንጸልይ ያለማቋረጥ እንድንጸልይ ነው የተነገረን አንድ ቦታ ላይ እግዚአብሔር ተአምር ያደርጋል አንድ ቦታ ላይ የፈሰሰውን እንባችንን እግዚአብሔር ይመለከታል የደከምንበትን የተጎዳነውን ያን ነገር እግዚአብሔር ይመለከታል አናውቀው መቼ እንደሆነ እግዚአብሔር አንድ ቀን ያንን ቦታ ይነካዋል በሽታ ነው ይፈውሰዋል የገንዘብ ጦት ነው እግዚአብሔር ያዘጋጃል የጤንነት ሌላም የተለያየ ችግር ነው እግዚአብሔር አንድ ቀን ያንን ነገር ያደርጋዋል ጴጥሮስ እዚህ ቦታ ላይ ያደረገው ጸሎት በመንፈስ የሆነ ጸሎት በመሪት የተደረገ ጸሎት ነው በመሪት የተደረገ ጸሎት ነው ለራሱ ጸሎት ነው የሚሄደው ግን እዚህ ቦታ ላይ ማከለ ላይ ይሄንን ሰው በሚያገኝበት ሰዓት እግዚአብሔር በመንፈሱ የመራው አይነት ጸሎት ነበር እግዚአብሔር ለእያንዳንዳችን የተናገረው ነገር ሊኖር ይችላል የግል ነገር በዚህ ነገር ባርካለሁ ይሄንን አሳያለሁ ይሄንን አደርጋለሁ ሰጣለሁ ብሎ እግዚአብሔር ከረጅም አመታት በፊት ተናግሮን ይሆናል ወገኖቼ እግዚአብሔር አይረሳም የኛ ተግባር ጸሎታችንን ማድረግና ማከናወን ነው እግዚአብሔር የተናገረው ነገር ምን አይሆንም አይጠፋም አንድ ቀን ምን ይሆናል ይገለጣል ይታያል በአገራችን እህል ከሆነ ይጠፋል ሽል ከሆነ ይገፋል የሚባል አነጋገር አለ በእህል ከሆነ ውፍረቱ አንድ ቀን እሱ ይጠፋል ግን እውነተኛ እርግዝና ከሆነ ግን እየገፋ ይመጣል የሚል ነው ወገኖች እግዚአብሔር ለእኛ አደርጋለሁ ያለውን ነገር ያደርጋል የኛ ድርሻ ዝም ብሎ መጸለይ ነው እዚህ ቦታ ላይ ተአምርን እንዲያዩ ድንቅን እንዲመለከቱ ከመንፈስ ቅዱስ ሙላአት በኋላ ይሄንን አይነት ነገር ማየት የቻሉት አስቀድመው ብዙ የጸለዩት ነገር ነበረ ፈውስ የሚባለው ነገር እዚህ ቦታ ላይ ታወቀ እግዚአብሔር ፈዋሽ እንደሆነ ይህ ነገር ተከናወነ ይሄ ነገር ሲሆን በዚያ ዙሪያ የነበሩ ሰዎች በጣም ማድነቅ ጀመሩ ኦ ይሄ በጣም የተለየ ነገር ነው በጣም ዋና ነገር ነው አሉ ጴጥሮስ በዚሁ በምዕራፍ 3 ከቁጥር 12 ጀምሮ እስከ ቁጥር 13 ባለው ላይ በምንመለከትበት ሰዓት ምንድነው የሚላቸው ለምን ትደነቃላችሁ በገዛ ኃይላችን ያደረግነው ነገር አይደለም የተለየ ፈሪሃ እግዚአብሔር ስላለን አይደለም ለምን ታዩናላችሁኛን ለምን ታዩናላችሁ እነዚህ ሐዋርያት ክርስቶስ በደንብ የገባቸው ሰዎች ናቸው ይሄ የኛ ነገር አይደለም የኛ ነገር አይደለም ማለት የጸሎት ዓላማው ራስን ማስተዋወቅ አይደለም የጸሎት ዓላማ እኔ እኮ ብለን የኛን አምላክነትና ጌትነት የምንናገርበት አይደለም ስለዚህ ምን አለ ጴጥሮስ ለምን ትደነቃላችሁ ማለት ምንድነው ጴጥሮስ ትልቅ እምነት ነው ያለው ሽባ መፎስ ምንድነው ይሄ የበለጠ እኮ ትልቅ ነገር አለ ይሄንን ያደረግነው እኛ አይደለንም ከናንተ የተለየ ፈሪሃ እግዚአብሔር ስለአለን አይደለም ነው የሚለው ቃሉ ላይ አይደለም እሱ ራሱ ያደረገው ነገር ነው አለ የጸሎት ዓላማው ምንድነው ይለናል ለቤተ ክርስቲያን የሐዋርያት ሥራ ምዕራፍ 3 ዓላማው ኢየሱስን ማሳየት ነው በሰዎች ዘንድ የተናቀውን ኢየሱስ ክርስቶስ አዳኝ መሆኑን ማሰማት ነው ይሄውን ያለንበት ዘመንና እነ ጴጥሮስ የነበሩበት ዘመን በጣም የሚመሳሰል ነገር አለው ኢየሱስ ክርስቶስ አዳኝ አይደለም ብለው ኢየሱስን የሚቃወሙበት ዘመን ነበር ዛሬም እንደዚህ ሆነው ከተወሰኑ አመታት በፊት የተለያዩ እምነት ምን ያህል ተከታይ እንዳላቸው ኢንተርናሽናል በሆነ ሁኔታ የሚወጡ መጽሐፎች አሉ ከቅርብ ጊዜ ወዲህ የክርስትና ቁጥሩ በጣም ታች ሄዷል አብዛኛው አማኝ ያለው ቻይና ውስጥ ነው በብዙ ዓለማት በምንመለከትበት ሰዓት እየሆነ ያለውን ነገር እንመለከታለን በዛ ዘመን ውስጥ ነው እንደዚህ አይነት ሁኔታ በነበረበት ጊዜ በሚጠሉበት ሰዓት ተቀባይነት በሌላቸው ጊዜ በጣም ታላቅ ነገር ተደረገ ያንን ደግሞ የተጠቀሙበት ክርስቶስን ለማሳየት ነበር ፈውሱ ለክርስቶስ ይሆን መባረኩ ለክርስቶስ ይሆን አገልግሎቱ ዋጋ መክፈሉ ለክርስቶስ ይሆን ለእኛ አይደለም ክሬዲቱን ለሱ እንድንሰጥ ነው እዚህ ቦታ ላይ የእግዚአብሔር ቃል መጽሐፍ ቅዱስ የሚነግረን ፈውስ ምክንያት ነው እንጂ ዋና ነገር አይደለም ዋናው ኢየሱስ ነው ምክንያት ነው የኢየሱስ ክርስቶስ አዳኝነትና ታላቅነት እንዲገለጥ ምክንያት ነው እንጂ ዋና ነገር አይደለም ኢየሱስ ህይወትን የሚለውጥ ነው ኢየሱስ ህይወትን የሚያድን ነው የሚለው ያ ነው ትልቁ ነገር ያ ነው ኢየሱስም ያለው አስቀድማችሁ የእግዚአብሔርን ጽድቅና መንግስት እሹ ነው ያለው ዛሬ ብዙ ሰዎች በተሳሳተ መንገድ እንዲጸለይላቸው የሚመጡ አሉ ቤተክርስቲያን ውስጥ አስተውሳለሁ በሰባዎች ውስጥ በኦሎምፒያ መሰረተ ክርስቶስ የሪቫይቫል ነገር በጀመረበት ጊዜ ጸሎት ጓድ ውስጥ ነበርኩ ነኝ የጸሎት አገልጋይ ውስጥ ነበርኩ በጣም ብዙ ነገር ለማየት እድል ያገኘሁበት ነበር ከአዳራሽ በክፉ መንፈስ ተይዘው ለሚመጡ ሰዎች ነው የምንጸልየው እዛ ቦታ ላይ ከዛ ለምስክርነት ጓድ እናስተላልፋቸዋለን አንዷ እህት ያለችው እግረ በሽተኛ ነበረች እና ምን ታደርጊበታለሽ ብትፈወሽ ተብላ ስትጠየቅ እደንስበታለሁ አለች ምክንያቱም በቃ ያኗ ምኞቷ የእግዚአብሔር ፈቃድ ግን ይሄ አይደለም የእግዚአብሔር ፈቃድ አው በጣም የምታምር ልጅ ነች ለግላጋ የምታምር ደስ የምትል ገና ስራ የጀመረች አካባቢ ያለች የምታሳዝን ልጅ ነች ግን አላማው አልገባትም በቃ ከጓደኞች እኩል ሆኛ አስቀንቼ የሚል የሰው ሐሳብ ነበር ያ የእግዚአብሔርን ቃል በምንመለከትበት ሰዓት ይሄ ፈውስ ምክንያት ነው ክርስቶስን ከፍ የሚያደርግ ክርስቶስን እንድናይ የሚያደርግ ነው። አስቀድሞ በቃሉ የተነገረውን የእርሱን ታላቅነት ዓላማውን የእርሱ ወደዚህ ዓለም የመምጣቱ ምክንያት ምን እንደሆነ ያንን ነገር እንዲያውቁ ነበርና ኃጢአታችሁ እንዲደመሰስ ነው አለ። ንስሐ ግቡ አለ። የኢየሱስ ወደዚህ ምድር የመላኩ ዋና ዓላማው ይሄ ነው አለ። ለዚህ ነው ቁጥር 26 ላይ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋት እየመለሰ ይባርካችሁ ዘንድ ሰደደው ይላል። ኢየሱስ በሰማይ ነበር ወደ ምድር የተሰደደው። ወደ ምድር የመጣው ዓላማው ምንድነው ይላል? እናንተን ሊባርካችሁ ነው፣ ከክፋት ሊመልሳችሁ ነው አለ። ዋነኛው ነገር ይሄ ነው አለ። ወገኖቼ ዛሬ ዋነኛው ዓላማ የጸሎት ዋነኛው ዓላማ ወደ እግዚአብሔር ፊት የመቅረባችን ዋነኛው ዓላማ እነ ጴጥሮስም ያን ነገር የሚያደርጉትና ለሕዝቡ የመሰከሩት ከክፋታችሁ እንድትመለሱ ነው። ይባርካችሁ ዘንድ ነው። ይባርካችሁ ዘንድ ነው። ይባርካችሁ ዘንድ ነው። ነቢያቶች መላካቸው ይላል። እዚህ ክፍል ላይ ስለ ነቢያት እና ሁለት ሶስት ቦታ ላይ ያነሳል። በምዕራፍ 3 ውስጥ ስለ ነቢያት የነቢያት መላካቸው ነቢያትና ትንቢት ተናጋሪዎች ልዩነት አላቸው። ነቢይ ማለት ነቢይ ነው፣ ትንቢት ተናጋሪ ደግሞ ትንቢት ተናጋሪ ነው። አልፎ አልፎ ኦቨርላፕ የሚደራረጉበት የሚገናኙበት ቦታ ሊኖር ይችላል። ግን በኦፊስ ደረጃ ግን ትንቢት ራሱን የቻለ ኦፊስ ነው፣ ነብይነትም ደግሞ ራሱን የቻለ ነው። ትንቢት በጸጋና በመንፈስ ቅዱስ ስጦታ ውስጥ ያለ ነው። ነብይነት ደግሞ በአገልግሎት ስጦታ ውስጥ ያለ ጉዳይ ነው። እርስ በርሳቸው በጣም የተለያዩ ጉዳዮች ናቸው። ግን ለእግዚአብሔር ክብር የምንሰጥበት የእግዚአብሔር የሆነውን ነገር የምናይበትና የምንመለከትበት ነው። ለምሳሌ ሙሴ ነቢይ ነበረ። ነቢዩ ሙሴ እየተባለ ነበር የሚጠራው። መጥምቁ ዮሐንስ ነቢይ ተብሎ ነበር የሚጠራው። የትንቢት መጽሐፍ የጻፉት አብዛኛዎቹ ነቢይ ተብለው የሚጠሩ ናቸው። አጋቦስ በአዲስ ኪዳን ነቢይ ተብሎ የሚጠራ ሰው ነበረ። የፋኑኤል ልጅ ሐና ነቢይ ተብላ የምትጠራ ነበረች። ነቢያቶች ሶስት ዋና ዋና ስራ አላቸው። አንደኛው መመልከት ነው። ተመልካቾች ናቸው። አንድ ሰው ነቢይ ከሆነ የሚመለከተው ነገር አለ። ነቢይ ጸሐፊዎች ናቸው። ይጽፋሉ፣ ያገኙትን ነገር ይጽፋሉ፣ ያሰማሉ በጽሑፍ። ነቢዮች ተናጋሪዎች ናቸው። የሰው ፊት እያዩ አይደለም፣ ጎሽ ሲባሉ አይደለም፣ አይን ላፈር ሲባሉ የተለያየ ነገር በፊታቸው ሲደቀን፣ ሞት በፊታቸው ተደቅኖ እያለ ይናገራሉ። ምክንያቱም በውስጣቸው ያገኙት ታላቅ የሆነ ሸክም አለ። ከእሳት የበለጠ የሚያንገበግብ አንድ ነገር አለ። ያንን ይናገራሉ። የክርስቶስ ሰባኪ ተብሎ የሚጠራው ነቢዩ መጥምቁ ዮሐንስ ወንጌላዊ ነበረ። ስለዚህ ያንን ያየውን የተመለከተውን የተረዳውን ነገር ይናገር ነበር። በንጉሱ ፊትም እንኳን ይሄን ነገር ማድረግ ልክ አይደለም እያለ የሚናገር የሚገስጽ አይነት ሰው ነበር። እንደዚህ አይነት ሰው ነበር። ዛሬ እኔና እናንተ ሁላችን ያለ ልዩነት ያለ ልዩነት የእድሜ ልዩነታችን ቀርቶ የውቀት ልዩነታችን ቀርቶ የኑሮ ሌላውም ነገር ልዩነታችን ሁሉ ቀርቶ ሁላችን ለመጸለይ የተጠራን የዳንን ሰዎች ነን። ስፔሻል የሚባል ጸሎተኛ አይደለም መጽሐፍ ቅዱስ የሚነግረን። ሁሉ ሰው ሊጸልይ ይችላል። ብዙ ሰዎችን እኔ መጸለይ ይችላል ይላሉ። ሁላችን መጸለይ እንችላለን። በጸጋው በደሙ በክርስቶስ የዳኑ ሰዎች ሁሉ የመጸለይ እድልና መብት አላቸው። ግን ይሄንን እድላችንን መብታችንን የማንጠቀምበት ከሆነ በጸሎት የሚገኘው መልካም ነገር የኛ ላይሆን ይችላል። ከጸሎት የራቁ ከእግዚአብሔር ሐሳብ የጎደሉ ሰዎች ናቸው። የእግዚአብሔር የሆነውን ነገር የምናጣጥምበት የምንረዳበት የምናውቅበት ቦታ የት ነው ቢባል ጸሎት ነው። ጸሎትን የሚተካው ነገር የለም። ጊዜም በተመለከተ ግን ብዙ ጊዜ እንዳንጸልይ ሰይጣን ያደርገናል። ጸሎት በቀላሉ የምናደርገው ነገር አይደለም። ግን ጨክነን እንግባበት። ኦ ከዛ በኋላ ተነሱ ተነሱ አይለንም። ግን ከመጀመራችን በፊት ግን የተለያየ ነገር ነው የሚታየን። ያላለቀ አሳይመንት አለ፣ የልጆች ጉዳይ አለ፣ የአገልግሎት ጉዳይ አለ፣ የስራ የተለያየ ነገር። ግን ያንን ሁሉ እረፍ ብለን ለጸሎት ቅድሚያ የምንሰጥ ከሆነ ልዩነቱን እናየዋለን። ጊዜያችን ሁሉ አይጣበብም። በጊዜያችን ማድረግ የምንችለውን ሁሉ ለማድረግ እንችላለን። ዛሬ የዚህ ዋነኛው መንገድ ቤዛ የሆነውን ክርስቶስን ለማሳየት ነው። ሐና የፋኑኤል እዛ ቦታ ላይ በመጸልይበት ሰዓት ቁጥር 37 እና 38 ላይ ጌታን በማመስገን የኢየሩሳሌምን ቤዛ ለሚጠብቁ ስለ እርሱ ትናገር ነበር ይላል። አያችሁ፣ እየጸለየች ስለ ቤዛው ስለ ክርስቶስ ነበር የምትናገር። ዋና ነገር እሱ ነው፣ ዋና ነገር እሱ ነው። በሞት የዘላለም ሞትን የሚያስወግድ እሱ ነው እያለች ቤዛ የሚለውን ቃል እዛ ቦታ ላይ እናገኘዋለን። ምትክ የሚሆንላችሁ የእናንተን ሞት የሚሞትላችሁ የጸሎቷ ዋነኛ አጀንዳ ማዕከል ያደረገው ነገር ክርስቶስን ነበር። ክርስቶስን ማዕከል ያላደረገ ጸሎት እሱ ጸሎት አይደለም። ሌላ ስም ልንሰጠው እንችላለን። ኢየሱስን ማዕከል ያደረገ መሆን አለበት። ያ ሲሆን ነው የእርሱን ነገር ማየትና መመልከት የምንችለው። ኢየሱስ የመላኩ ነቢያቶች የመነሳታቸው ዋነኛ ዓላማ አስቀድመን ክርስቶስን እንድናውቅ በክርስቶስ በኩል ከክፋታችን እንድንነጻ እንድንባረክ ለዚህ ነው የተላክ ነው ብሎ ይናገራል። ዛሬ ከክፋት እምንመልስ ሰዎችን እናንተ ነን። የክርስቶስን አዳኝነት ካወቅን ከክፋት የምንመልስ እኔና እናንተ ነን። ተመለሱ የምንል ለእውነተኛ ባርኮት ሰዎችን የምንጠራ እኔና እናንተ ነን። አንድ ውሳኔ ወስኜ ነበር እኔ እና በትላንትናው ዕለት ግን ያን ነገር ማድረግ አልቻልኩም ነበር። ይሄም ውሳኔ ምንድነው? በቀን ለአንድ ሰው መመስከር አለብኝ ለውጭ አገር ሰዎች የሚል ነበር። ትላንትና ወደ ኤስፖ አካባቢ ነበረ አገልግሎቴ። የህንድ ተወላጆች ባልና ሚስቶች አጠገቤ ነበሩ እና አወራን። ግን ስለ ጌታ ልነግራቸው እየፈለጉ አማኝ እንደሆኑ ደግሞ ውስጤ እንደዛ እንትን ይላል። በዚህ አይነት ማዕከል ላይ ያልኩኝ እነሱ ወረዱ። እንደገና ሴንተር መጥቼ ወደ ሰፈር የሚሄደውን ሜትሮ ስጠብቅ አንድ የጋምቢያ ሰው ተገናኘን። ኦኬ አሁን እዛ ሚስ ያደረኩትን እዚ ቦታ ደግሞ አደርጋለሁ ብዬ አሰብኩ እና ከየት ነው የመጣው ደና ነው ሆይ የት ነው ያለው እንግዲህ እሱም ከኔ ጋር አብሮ በሜትሮ ውስጥ ገብቶ እንደሚሄድ አድርጌ ነበር ያሰብኩት አንድ ወሬ ነው አለ ምን እንደማደርግ አላውቅም አለ እሱ እኔ ነግራሃለሁ ምናምን ስል ሜትሮ መጣ ዘለየ ገባው መጥቷል ብዬ ስመለከት እሱ የለም እና በጣም ተጸጸትኩኝ ዛሬ ጠዋት በመጸለየው ጸሎት ላይ ሁሉ በጣም ተጸጸትኩኝ ወገኖቼ ምስክርነት ማለት ረጅም ነገር ማለት አይደለም በአንድ ደቂቃ ውስጥ የኢየሱስ ክርስቶስን አዳኝነት በጥያቄ አድርገን ለሰዎች ማቅረብ እንችላለን ዛሬ ስንጸልይ እንበዛለን ስንጸልይ የሚድኑ ሰዎች ይመጣሉ ስለዚህ ጸሎት የሁላችን ነው የጸሎት ዓላማው ደግሞ ክርስቶስ ኢየሱስን ምን ማድረግ ነው ማሳየት ነው 5 ደቂቃ አሳልፍ ያለው ዛሬ 6 ነው 5 ደቂቃ አጭር ጸሎት ተነስተን እናደርግና ወደ ሻይ እንሄዳለን